ጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ፣ ጽዮን ግርማ ነኝ። ለዛሬ ካጠናቀቅነው ሳምንት የመረጥናቸውን ዝግጅቶች ይዤ አብሬያችሁ ቆያለሁ። የኢህአዴግ ስራ አስፈጻሚ ኮሚቴ መደበኛ ስብሰባውን አጠናቋል። ዘገባ ይኖረናል። በሌላ በኩል የሶማሌ ክልል ሲቲ ዞን 4 ነዋሪዎች መገደላቸውና 2 ሰዎች ታፍነው መወሰዳቸውን ገለጸ።
እዛ የኛ ወረዳ ገብቶ የእንትን ልዩ ፖሊስ ምንድን ነው የአፋር ልዩ ፖሊስ እዛ ነው የተገደሉት። እነዚህ ሰዎችም ከዛ ነው የተወሰደው። የእኛ ክልል ውስጥ ነው እሱ ቀድሞ ወደዛ የተወሰደ ስፋልት አካባቢ ያለው አይደለም።
ዘገባውን ይዘን እንመለሳለን። በሌላ በኩል አባገዳ ጂሎ የሰላም ሳምንት ጥሪ ከታወጀ ወዲህ የአካባቢው ሰላም በመሻሻሉ በትጥቅ ትግል ላይ የነበሩ ታጣቂዎችም በሰላማዊ ሁኔታ ወደ መነጋገር ሂደት እየመጡ መሆናቸውን ገልጸዋል። የሁሉንም ዝርዝር ዘገባዎች ይዘናል። ሌሎች ዘገባዎችም ይኖሩናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ መጀመሪያው ዘገባችን እናልፋለን። በኢትዮጵያ እየተካሄደ ያለው ለውጥ ጥልቅ፣ ሰፊና ትልቅ ተስፋ ይዞ የመምጣቱን ያህል ስጋቶችንም ያዘለ መሆኑን የኢህአዴግ ስራ አስፈጻሚ ኮሚቴ አስታውቋል። ህዝባዊ መሰረት የሌላቸው ጸረ ለውጥ አስተሳሰቦችን በተቀናጀ መንገድ እየተመሩ ተግዳሮቶች ሆነውበታል ብሏል። በኢህአዴግ አባል ድርጅቶች መካከል የአካሄድ ዝንፈቶችና እርስ በርስ የመጠራጠር ችግር በቀጣይ እንዲስተካከሉ ከመግባባት ላይ መደረሱን ነው ስራ አስፈጻሚ ኮሚቴ ያመላከተው። ከእነዚህ ሁኔታዎች ግን በዝርዝር አልተብራሩም። የኢህአዴግ ጽህፈት ቤት ለአሜሪካ ድምጽ የላከውን መግለጫ የተመለከተው እስክንድር ፍሬው ተከታዩን ዘገባ ልኳል።
ስብሰባው መደበኛ ቢሆንም በአገሪቱ ያሉ አንዳንድ ሁኔታዎች መደበኛ የሚባሉ አይደሉም። ከጥር 7 እስከ ዛሬ ጥር 10 ቀን ያካሄደውን ስብሰባ ያጠናቀቀው የኢህአዴግ ስራ አስፈጻሚ ኮሚቴ መግለጫም ይህንን የጠቆመ ነው። ተስፋዎችና ፈተናዎች ጎን ለጎን እየሄዱ መሆኑን ያስረዳው ባለፉት 4 ቀናት ሲመክር የቆየውም በዚህ ባለ 2 ገጽታ የአገሪቱ ሁኔታ ላይ መሆኑን አስታውቋል። ስራ አስፈጻሚው እንዳለው ለውጡ ባስገኛቸው ውጤቶች፣ ባጋጠሙት ተግዳሮቶችና ወደፊት ሊያጋጥሙ በሚችሉ ሁኔታዎች ላይ በጥልቀት መክሯል፣ የድርጊት አቅጣጫም አስቀምጧል። በዚህም መሰረት በአገሪቱ በታየው ለውጥና 11ኛው የኢህአዴግ ጉባኤ ባስቀመጣቸው አቅጣጫዎች መሰረት የፖለቲካ ምህዳሩን ማስፋት የቻሉ እርምጃዎች መወሰዳቸውን ስራ አስፈጻሚው አስታውሷል። ከእናት ተገባበር ችግሩ ቢሆን ህዝቡ የመሰለውን በነጻነት የሚገልጽበት የእፎይታ ስሜት መፈጠሩን፣ ታራሚዎችና ፍርደኞች በይቅርታና ምህረት መለቀቃቸውን፣ በትጥቅ ትግል ሲንቀሳቀሱ የነበሩ ተፎካካሪ ኃይሎችም ወደ አገር ቤት መመለሳቸውን፣ የሰብአዊ መብት ጥሰቶችን ለማረም የተወሰዱ እርምጃዎችም መኖራቸውን እንደዚሁም ሌሎችን በአዎንታዊነት ጠቅሷል መግለጫው። በሌላም በኩል ለውጡ እንደዚህ ጥልቅ፣ ሰፊና ትልቅ ተስፋ ይዞ የመምጣቱን ያህል ከተስፋው በተቃራኒ ስጋቶችንም ያዘለ መሆኑን የኢህአዴግ ስራ አስፈጻሚ ኮሚቴ ገምግሟል። ለውጡ አሁንም ህዝባዊ መሰረት ይዞ በኢህአዴግ እየተመራ ቢሆንም ህዝባዊ መሰረት የሌላቸው ጸረ ለውጥ አስተሳሰቦችም በተቀናጀ መንገድ እየተመሩ ተግዳሮት ሆነውበታል በማለት ገልጿል። ከለውጡ በተቃራኒ ያሉ ኃይሎች ህዝብ ለማደናገርና ድጋፍ ለማግኘት በተለያየ መንገድ እንደሚንቀሳቀሱም አመልክቷል። ለውጡን ተከትሎ በህዝቡ ውስጥ ያሉ ብዥታዎችንና በለውጡ ወቅት ሊያጋጥሙ የሚችሉ የአመራር ግድፈቶችን እንዲሁም ማንነትንና ሌሎች አጀንዳዎችን ለዓላማቸው ማስፈጸሚያ ምክንያት እንደሚያደርጉም ነው ያብራራው። እነዚህን አጀንዳዎች ምክንያት በማድረግና ጽንፈኛ አካሄድ በመከተል የራሳቸውን ፍላጎት ለማስፈጸም ሲሉ በዜጎች ህይወት፣ አካልና ንብረት ላይ ጉዳት እንዲደርስና ዜጎች ከመኖሪያቸው እንዲፈናቀሉ እየሰሩ እንዳሉም ታይቷል ሲል ይቀጥላል። የኢህአዴግ ስራ አስፈጻሚ ኮሚቴ ከ4 አባል ድርጅቶች የተውጣጡ 36 አባላት ያሉበት ነው። ገዢው ፓርቲ ኢህአዴግ፣ የኦሮሞ ዲሞክራሲያዊ ፓርቲ ኦዴፓ፣ የአማራ ዲሞክራሲያዊ ፓርቲ አዴፓ፣ የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደሂድንና ህዝባዊ ወያኔ ሀርነት ትግራይ ህወሓትን ያቀፈ ግንባር ነው። በኢትዮጵያ እየተካሄደ ያለውን ለውጥ ተከትሎ ግን በእነዚህ አባል ድርጅቶች መካከል ያለውን አንድነትና የዓላማ ትስስር ጥያቄ ውስጥ ያስገቡ ክስተቶች ሲታዩ ቆይተዋል። የስራ አስፈጻሚ ኮሚቴው ስብሰባ የተካሄደውም እነዚህ ሁኔታዎች እያነጋገሩ ባሉበት ወቅት ጭምር ነው። የህግ የበላይነትን ለማስከበር በፌዴራል መንግስቱ እየተወሰዱ ያሉ እርምጃዎች ለምሳሌ በህወሓት መተቸታቸው የአደባባይ ሚስጥር ነው። ሁለቱ አካላት በሰብአዊ መብት ጥሰትና በሙስና የሚፈለጉ ተጠርጣሪዎችን በቁጥጥር ስር በመዋል ጉዳይ ላይ አንድ አቋም መያዛቸውም አይታይም። የብሔራዊ መረጃና ደህንነት አገልግሎት የቀድሞ ዋና ዳይሬክተር ጌታቸው አሰፋን ለመያዝ በሁለቱ ወገኖች መካከል እየተካሄደ ያለው ንግግር ምን ላይ እንደደረሰም ግልጽ አይደለም። በህወሓትና በአዴፓ መካከል ያለው ልዩነትም እንደዚሁ በአደባባይ ሲንጸባረቅ የቆየ ነው። የሁለቱ ፓርቲዎች አመራሮች አቶ ገዱ አንዳርጋቸውና ዶክተር ደብረጽዮን ገብረ ሚካኤል ሰሞኑን ያስተላለፉት የሰላም መልእክትም ልዩነቱ ወደ ግጭት እንዳያመራ ለማድረግ የታሰበ ነው። ወደ ዝርዝር ሁኔታዎች ያልገባው የኢህአዴግ ስራ አስፈጻሚ ኮሚቴ መግለጫ በአባል ድርጅቶች መካከል ባለው ግንኙነት ላይ ውይይት መደረጉን አስረድቷል። በለውጡ ምንነት፣ በለውጡ ውስጥ ባለው ሚናና በወደፊት አቅጣጫዎች ላይ የተሟላ ያስተሳሰብና የተግባር አንድነት ፈጥሮ በኩል ሚዛን እየተጓዛ ለመሆኑን ያመለከተው በግንባሩ አባል ድርጅቶች መካከል ያሉ የአካሄድ ዝንፈቶችና የርስ በርስ መጠራጠር በግልጽ መነሳታቸውን ትግልም እንደተደረገባቸው ጠቁሟል መግለጫው። እነዚህ ችግሮች በቀጣይ እንዲስተካከሉም ከመግባባት ላይ ተደርሷል ነው ያለው። ይህ ምን ማለት ነው? የማስተካከያ ርምጃዎቹስ ምንድናቸው የሚለው ግን አልተብራራም። የኢሃደግ ስራ አስፈጻሚ ኮሚቴ በዚሁ መግለጫው ውይይት የተደረገባቸውን ሌሎች ነጥቦችና የተደረሰባቸውን ድምዳሜዎችን ማስቀምጧል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የሶማሌ ክልል ሲቲ ዞን አራት ነዋሪዎች መገደላቸውንና ሁለት ሰዎች ታፍነው መወሰዳቸውን ገለጸ። የዞኑ የወንጀል መከላከል ኃላፊ ኮማንደር መሐመድ አብዱላሂ ጣይብ ለቪኦኤ እንደገለጹት የአፋር ልዩ ኃይሎች ከሁለቱ ክልሎች ድንበር ርቆ ወደሚገኘው ገብለሉ ወረዳ ገብተው ይህንን ጥቃት እንደፈጸሙ ተናግረዋል። በሶስት አወዛጋቢ ቀበሌዎች የተነሳ ግጭት ውስጥ የገቡት የአፋርና የኢሳ ሶማሌ ላለፉት ሳምንታት ሰላም ርቋቸው ቆይተዋል። አዲስ ቸኮል ተጨማሪ ዘገባ አለው።
በሶማሌ ክልል የሺቲ ዞን ወንጀል መከላከል ኃላፊ ኮማንደር መሐመድ አብዱላሂ ዛሬ እንደገለጹልን ገብለሉ በተባለ ወረዳ ውስጥ የአፋር ልዩ ኃይል ሰርጎ በመግባት በፈጸመው ጥቃት አራት ሰዎች ተገድለዋል። ከተገደሉት ባሻገር ሁለት ሰዎችም ታፍነው ተወስደዋል ብለዋል።
ሲቲ ዞን ገብለሉ ወረዳ ውስጥ ነች። እልም ድርግ የሰዎች እና ሱጌ ጌሌ ገላብ ደግሞ ተወስደዋል። ይሄ ጉዳይ በትላንትና የተከሰተ ነው። እዛ የኛ ወረዳ ገብለሉ ወረዳ ገብቶ እንትን ልዩ ፖሊስ ምንድን ነው የአፋር ልዩ ፖሊስ እዛ ነው የተገደሉት። እነዚህ ሰዎችም ከዛ ነው የተወሰደው። የእኛ ክልል ውስጥ ነሱ ቀድሞ ወደዛ የተወሰደ ስፋልት አካባቢ ያለው አይደለም። ማለት የአዋሽና የጅቡቲ መስመርም አይደለም።
ወደ ውስጥ ወደ
ጅቡቲ እና የእኛ መሀል ያሉት በሲቲ ሰው አካባቢ ነው ይሄ ነገር ድርጊት የተፈጸሙት። እና ችግሩ እነሱ እዛ አካባቢ አልተሰዳ መሰለኝ የእኛ ክልል ተሰደዋል። ባለፈው ጊዜ አብዲ እየደረገ የነበረው ድርጊቶች እንዳለ ነው ይሄም እየተደረገ ያለው።
የሞቱ ሰዎች ይሳሉ
አሉ ሰዎቹና ስምስራቸው አልተላለፉም።
ቁጥራቸውስ
እስከ አራት ነው የተባለ ነው ያሉ።
ስለ ጉዳዩ አፋር ክልል ምላሽ እንዲሰጠን የክልሉ ኮሚኒኬሽን ጉዳዮች ቢሮ ኃላፊ ለማግኘት ያደረግነው ጥረት አልተሳካልንም። የክልሉ ፖሊስ ኮሚሽን ህዝብ ግንኙነት ግን ስለ ጉዳዩ መረጃ እንደሌለው ገልጸውልናል። በተያያዘ ዜና በጅጅጋ ከተማ የሚገኙ የኢሳ ጎሳ ተወላጆች በአካሄዱት ስብሰባ የአፋር ክልል ልዩ ኃይል እየፈጸመ ያለውን ጥቃት ተቃውመዋል። የፌዴሬሽን ምክር ቤትም ሶስቱ አወዛጋቢ ቀበሌዎች የራሳቸውን እድር በራሳቸውን እንዲወስኑ ሁኔታዎች እንዲያመቻችላቸው ጠይቀዋል። በፌዴራል ጤና ጥበቃ ሚኒስቴር የሶማሌ ክልል የጤና ዘርፍ አማካሪ የሆኑት ዶክተር ሙሴ አብዶሽ ሐሰን በ2007 ዓ.ም ሶስቱ ሶማሌ የሚበዛባቸው ቀበሌዎች ወደ አፋር ክልል እንዲካለሉ ሲወሰን ራሳቸውን በራሳቸው እንዲያስተዳድሩ በሂደትም ልዩ ዞን እንዲሆኑ ታስበው የነበረ ቢሆንም ቀበሌዎቹ ግን ሊለሙ ባለመቻላቸው የጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት ተከትሎ ራስ በራስ የማስተዳደር ጥያቄ አንስተዋል ብለዋል። ሆኖም የአፋር ክልል መንግስት ለጥያቄዎቹ ምላሽ ከመስጠት ይልቅ ልዩ ኃይሉ ወደ ቀበሌዎች አስገብቶ ግድያ በመጀመሩ የብዙዎች ደም ሊፈስ ችሏል ብለዋል። የአፋር ክልል መንግስት ጥቃት እየፈጸሙ ያሉት የታጠቁ ሰርጎ ገቦች ናቸው፣ እየሞተ ያለውም በዋናነት የአፋር አርብቶ አደር ነው ብሎ መግለጫ መስጠቱ በተመለከተም ከሁለቱም ወገኖች ሟቾች መኖራቸውን አምነው፣ ሆኖም የግጭቱ መነሻ የአፋር ክልል ልዩ ኃይል ወደ ሶስቱ ቀበሌዎች ገብቶ ግድያ በመጀመሩ ነው ብለዋል። በአፋር ክልል ሶስት ሶማሌ የሚበዛባቸው ቀበሌዎች ከታህሳስ 2007 ዓ.ም ጀምሮ በአፋር ክልል ስር መካለላቸውን በመቃወም ከቅርብ ጊዜ ወዲህ የተነሳው ተቃውሞ ለበርካቶች ሞት መንስኤ እየሆነ ነው። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮል ነኝ፣ ድሬዳዋ።
አዲስን ለዘገባው እናመሰግናለን። ሁኔታውን እየተከታተልን ተጨማሪ መረጃዎችን እናደርሳችኋለን። አሁን ወደ ተከታዩ ዘገባችን ነው የምናልፈው። ከታህሳስ 29 ጀምሮ ለሁለት ሳምንታት የታወጀው የሰላም ሳምንት ጥሪ እንደሚቀጥል አባ ገዳ ጅሎ መንኦ ተናገሩ። አባ ገዳ ጅሎ አዋጁ ከታወጀ ወዲህ የአካባቢው ሰላም በመሻሻሉ በትጥቅ ትግል ላይ የነበሩ ታጣቂዎችን በሰላማዊ ሁኔታ ወደ መነጋገር ሂደት እየመጡ መሆናቸውን ተናግረዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ ዘገባውን አድርሶናል።
በአባገዳ ጅሎ መንኦ የተላለፈው የሰላም ጥሪ ሁለተኛ ሳምንቱ ነው። ሰኞ ህዳር 29 የጀመረው የሰላም ጥሪ ለሁለት ሳምንታት ታውጆ የነበረ ቢሆንም አባገዳ ጅሎ ዛሬ እንደተናገሩት አዋጁ አሁንም እንደሚቀጥል ነው።
የአካባቢው ሰላም እስኪረጋገጥ የሰላም ሳምንቱ ይቀጥላል።
የታወጀው የሰላም ጥሪ ውጤት ማሳየቱንም አባገዳ ጅሎ መንኦ ገልጸዋል።
አሁን የሰላም ጥሪው ውጤት እያስገኘ ነው። ልጆችም ወደ ቤት እየተመለሱ ናቸው። ህዝቡም የተላለፈውን የሰላም ጥሪ ተቀብሏል። በአካባቢውም ሰላም እየሰፈነ ነው። መታገል የሚፈልግ በነፍጥ ሳይሆን መሳሪያውን አስቀምጦ በሐሳብ ተሟግቶ ይሁን ብለን አውጀናል። ያንን ተቀብለው ልጆቻችን እየተመለሱ ናቸው። የአካባቢው ህብረተሰብም የሰላም ጥሪውን አስመልክቶ እየተወያየ ነው። ጥሪያችንን ሰምተው የመጡትን መርቀን ወደሚመለከተው አካል አሳልፈናል። የተቀሩትም ለመመለስ ፍላጎት እንዳላቸው ነው የተናገሩት።
አባገዳ ጅሎ የታወጀው አዋጅ ለጉጂ አካባቢ ብቻ ሳይሆን ለመላው ሀገር የታወጀ መሆኑን ገልጸው በኦሮሚያ በተለያዩ አካባቢዎች የደፈረሰው ሰላም ወደ መረጋጋት እንዲመለስ የአባገዳዎች ህብረት ጥረት ላይ መሆኑን ገልጸዋል። የአባገዳዎችን ጥሪ ተቀብሎ ከመጡት ኤልያስ ጋምቤላ ይገኝበታል። ኤልያስ ከ30 የትግል አጋሮቹ ጋር በሰላም ጥሪው ወደ አባገዳዎች የመጣ ሲሆን የጉጂ አካባቢ የኦነግ ሰራዊት አዛዥ መሆኑ ነው የተነገረው።
ዋኑ ኡመኒ ከናፊ ሐላ ከሶን ረሞ አመረ ጅሩ ፊ ገረሚት ከሶን ኩ አከሚደሙ መዳሊት ከፈከሽ ዳዋሚ ቸቦቺ ገዳ ከናኒ
አባገዳዎች ባደረጉልን ጥሪ እንዲሁም በአሁኑ ጊዜ የኦሮሞ ህዝብ ትግል ያለበትን ሁኔታ አገናዝበን የትግል አጋሮቻችን ከሆኑት ብዙ ልጆች ጋር ይህን ወስነናል። ሌሎች በትጥቅ ትግሉ ሊቀጥሉ የፈለጉና የቀሩም አሉ። እኛ ወደ 30 የምንሆን ግን በውሳኔያችን ጸንተን ወደዚህ ተሻግረናል።
ኤልያስ የትጥቅ ትግሉን ለመቀጠል ስለወሰኑት ጓዶቹ ተጠይቋል።
ትናንት ወደ 9 ልጆች መጥተዋል። ሌሎች ከኔ ጋር የመጡ ልጆች አሉ። ሌሎችም በዱር የቀሩትንም በጣም ነው የምንወዳቸው። እኛ ለኦሮሞ ህዝብ ብለን ነው ወደ ትጥቅ ትግል የወጣ ነው። አሁን ደግሞ የኦሮሞ ህዝብ ወደ ሰላማዊ ትግል ጠርቶናል። እኔ በግሌ ተማምኜ የመጣሁት ይህን መንግሥት አይደለም። ይህ መንግሥት የማይገባ እርምጃ ሊወስድብኝ ይችላል። ነገር ግን ሕዝቤ ስለ እኔ በፍጹም እጁን አይሰጥም። እኔ በሕዝቡ ተማምኜ ነው የመጣሁት።
የኦሮሞ ነጻነት ግንባር የጉጂ አካባቢ የኦነግ ሰራዊት አዛዥ መሆኑ ስለተነገረውና ሰላማዊ ትግል ለማድረግ ተስማምቷል ስለተባለው ኤልያስ ጋምቤላ ተጠይቋል። አቶ ሚካኤል ቦረን የኦነግ ማዕከላዊ ኮሚቴ አባል ናቸው።
ኤልያስ ጋምቤላ ረምጅዳሩ አጀጃን ወራነ ብልሱማ ኦሮሞ ዞኒ ሰና እንጅሩ
የኦሮሞ ነጻነት ግንባር ኤልያስ ጋምቤላ የሚባል አዛዥ በዚያ አካባቢ የለውም። መረጃውን ደግሞ ማኅበራዊ ሚዲያ ላይ ነው ያገኘ ነው። ከዚህ የተገነዘብነው ነገር ቢኖር መንግሥት በኦነግ ላይ የከፈተውን ፕሮፓጋንዳ ነው። እንዲህ አይነቱ ነገር ደግሞ ሰላም ያወርዳል የሚል ግምት የለኝም።
አቶ ሚካኤልን ወደ ሰላማዊ የፖለቲካ ትግል ተቀላቅለዋል የተባለው ኤልያስ በኦሮሞ ነጻነት ግንባር ውስጥ የሥራ ድርሻው ምንድን ነው የሚል ጥያቄ ጠይቄያቸው ምንም እንደማያውቁ ነው የመለሱልኝ። የኦነግ ሰራዊት አባል ይሆን ወይ ብዬም ስጠይቃቸው እኔ የኦነግ ሰራዊት አባላትን ስም በሙሉ ስለማላቅ እሱንም ላረጋግጥልህ አልችልም የሚል ምላሽ ነው የሰጡኝ። በጉጂ ዞን አካባቢ የሚንቀሳቀሱ የኦነግ ሰራዊት አባላት በአካባቢው የሚገኙ አባገዳዎች ሰላም ስለማውረድ መጥቶ እንዳናገሯቸው ለአሜሪካ ድምፅ አረጋግጠዋል። በጉጂ አካባቢ በኦነግ ሰራዊት አባላትና በአባገዳዎች መካከል ስለተደረገው ውይይት የኦነግ ማዕከላዊ ኮሚቴ አባል አቶ ሚካኤልን ጠይቄያቸው ነበር። እሳቸውም ስለ ውይይቱ ድርጅታቸው የሚያውቀው ጉዳይ አለመኖሩን ነው የገለጹት። በአባገዳ ጅሎ መኖ የተላለፈው የሰላም ጥሪ ነዋሪዎችን አስደስተዋል። በዚህ በሁለት ሳምንት በአካባቢያቸው አንጻራዊ ሰላም መታየቱን ነዋሪዎች ይናገራሉ።
ሁምኒ ወራና ናኖ ብራል ውስጥ ስቆደ ርቴ ኦመን ናሄ ቱሬ በረሬ ቱሬ ድረኮ ገሰ ቡኤ ቱሬ
የመከላከያ ኃይል ወደ አካባቢያችን ሲመጣ ነዋሪው ተደናግጦ ነበር። ጦርነት ይነሳል ብሎ የሰላም ጥሪው ስለታወጀ አካባቢው ተረጋግቷል። ሁኔታው እንደተፈራው አይደለም። ይሄ ደግሞ የአባገዳዎች የሰላም ጥሪ ውጤት ነው ብዬ ነው የማምነው። ይህ ነገር እንዲሁ ከቀጠለ መፍትሄ ያስገኛል የሚል ግምት አለኝ።
ሌላ አንድ የምዕራብ ጉጂ ዞን ነዋሪ ስለ ሰላም ጥሪው ቀጣዩን ብለዋል።
አዋጁ ቢቀጥል ነው ፍላጎታችን። ሰው ሁሉ ያለ ስጋት ተኝቶ እንዲያድር፣ በሰላም ወጥቶ እንዲገባ የአባገዳ የሰላም ጥሪው ቢቀጥል ጥሩ ነው። እኛ ሰላም ፈላጊ ስለሆንን እኔም በግሌ በሰላም ብንኖር፣ በሰላም ወጥተን ከገበያ ሽምተን ብንገባ፣ መውጫና መግቢያ የተከለከልን ሰዎች በሰላም ወጥተን ብንገባ ነው ፍላጎታችን።
አቶ ሮባት ሮጬ የምስራቅ ጉጂ ዞን አስተዳዳሪ በአባገዳ ጅሎ መኖ የተላለፈው የሰላም ሳምንት ፋይዳን እንዲህ አብራርተዋል።
ሶርቤን ኩኒ ቶኮፋ ውመኒክሴ እናከውን ለጌፈት
ይህ የሰላም ሳምንት ሕዝቡ እንዲደማመጥ አድርጓል። ሁለተኛ ደግሞ እየተደረገ ባለው ትግል ውስጥ የኦሮሞ ሕዝብ ባለቤትነቱን ያረጋገጠበት ሳምንት ነው።
አቶ ሮባ የአባገዳ የሰላም ጥሪ ሊቀጥል እንደሚገባ ገልጸው አሁንም ነፍጥ ይዘው በአካባቢው የሚንቀሳቀሱ ኃይሎች ጥሪውን ሰምተው ይመለሳሉ የሚል ግምት አለኝ ሲሉ አክለው ተናግረዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።
አድማጮች የምትከታተሉት ከጋቢና ቪኦኤ የሚተላለፍላችሁን የወጣቶች ፕሮግራማችንን ነው። ወደ ተከታዩና ቀደም ሲል በመግቢያችን ወደ አስተዋወቅነው ፕሮግራም ነው የምናልፈው። ባለፈው ጥር ወር አንድ የአራተኛ ዓመት የሕግ ተማሪ አሶሳ ዩኒቨርሲቲ ውስጥ በተፈጠረ ግጭት ህይወቱ ማለፉ ይታወሳል። ተማሪ አብዱ ሰይድ በደቡብ ወሎ ቃሉ ወረዳ ነዋሪ ነበረ ሲሆን በግጭቱ ህይወታቸውን ካጡት ሶስት ተማሪዎች አንዱ አደጋው ከደረሰበት ጊዜ ጀምሮ ሊማርበት የነበረ ዩኒቨርሲቲ የተለያዩ መንግስታዊና መንግስታዊ ያልሆኑ ተቋማት እንዲሁም የህብረተሰብ ክፍሎች የሟቹን ተማሪ ቤተሰቦች የመደገፍና የማጽናናት ስራዎች ሲሰሩ ቆይተዋል። መስፍን አራጌ ከደሴ ተጨማሪ ዘገባ ልኮልናል።
አብዱና ነኛ ቦስንቶኛ ሳድጄ
አገሩን ያገለግላል ተምሮ ብለን ደከምን። ደረጃው ተደርሶ ሁሉ ቀረ።
ህይወት ሸክሟን ላከበደችባቸው ወይዘሮ ጥሩዬ ሰይድና ለእድሜ ባለጸጋዊ ትራራጋራቸው አቶ ሰይድን ሬስ ሀዘን ከመርግ ቢከብድባቸው አይደንቅም። ሰቀቀን ከመጫኛ ቢረዝምባቸው አይገርምም። ለወግ ለማዕረግ ያሰቡት ልጃቸው እንደወጣ ቀርቷልና። ዘንድሮ ከአሶሳ ዩኒቨርሲቲ ልጃቸውን የመመረቅ ዜና ሲጠባበቁ የነበሩት አዛውንት አባትና እናት ምስራች ሳይሆን መርዶ አርዷቸዋል። አብዱ ሰይድ፣ አቶ ሰይድና ወይዘሮ ጥሩዬ 30 ዓመታትን በተሻገረ የትዳር ህይወታቸው ካፈሯቸው አራት ልጆች ሶስተኛው ነው። የመጀመሪያ ልጃቸው መከላከያ ሰራዊት አባል ሆኖ ከጉያቸው ከራቀ አመታት ተቆጥረዋል። ሁለቱ ልጆቻቸውም የዕለት ጉርስ ፍለጋ ለዕለት ስራ አድረዋል። ደህንነት ላጎሳቆለው ለዚህ ቤተሰብ ብቸኛው ተስፋ አብዶ ነበር። እናት ቅጠል ለቅመው ጥጥ ፈትለው ባጠራቀሟት ሽርፍራፊ ሳንቲም አይዘው ይሉታል በትምህርቱ እንዲበረታ። እሱም የትምህርት ጊዜውን አጠናቆ ለረፍት ሲመጣ የሚቆጠበው ጉልበት የለውም።
አብዱና ነሽም አይቀበርም ለርፈት ይመጣ ዋቀርቶ ጨሰው ይኸው እዛ ማዶ አክስሎ ነው ክሰል። ግማሹን ለባለ እንጨቱ፣ ግማሹን ለነፍሱ፣ ግማሹን ለእኛ እሱ ነበር ጧሪ።
ወንድሞቹ እናትቱ ተለሉ እሱ አውኑ ወዲያ ወዲት ይሄዱ ቂጣ ጋግሮ የሚያበላኝ ገለያን አጥሞ ምንም አረገ የለ። ሁላችንም ሀጅነን ሁላችንም እንሞታለን የሚቀር የለ።
አመሉ ጥሩ ስራው ጥሩ በሰው መነቃቀፍ አይወድ። እንዲያው ሁሉንም የወደደው ልጅ ነው አላህም በሚያቀነው መዋጋ።
በተለይ ደግሞ ቤተሰቦችን በተሻለ ኑሮ እንዲኖሩ ክረምት ሲመጣ ከሰል አክስሎ የአረም ስራ የእርሻ ስራ ሰርቶ የሚያገኛትን ገቢ ለቤተሰቦቹ መተዳደሪያ እንዲሆናቸው ብሎ ብር ሰጥቶ የሚሄድ ልጅ።
ታላቋን ሶማሊያ እሁን እናድርግ በሚል በመሐመድ ዚያድ ባሬ የታዘዘው የሶማሊያ ሰራዊት በ1970ዎቹ መጀመሪያ ኢትዮጵያን በወረረበት ወቅት ወታደራዊ አገልግሎት ከሰጡት የአበሻ ጀግኖች አንዱ ነበሩ አቶ ሰይድ። ከዋርዴር እስከ ካራማራ፣ ከጎዴ እስከ ቀብሪ ዳሃር ወራሪውን ያርበደበደው ጉልበት ዛሬ የለም። ከስምንት ዓመታት ወዲህ ደግሞ የአይን ብርሃናቸውን አጥተው በጥገኝነት ከሚኖሩበት ደሳሳ ጎጆ አይወጡም። የዚህ ቤተሰብ ተስፋ፣ የዚህ ደሃ ሀገር ተረካቢ ለጋ ወጣት ህይወት ግን በአንዲት ድንገተኛ ቅጽበት ከጉዞዋ ተገታች። በቅርቡ በአሶሳ ዩኒቨርሲቲ በተከሰተው ግጭት አብዱን ጨምሮ ሶስት ወጣቶች ለሞት ተዳረጉ።
እኔማ አንድ ያመቀረኝ እናቴ ሁለት አመቀረኝ አይዞሽ አልፈልና አልትል አፉ በተናገረ ያለ ሀገራም ለሰዎቹም በጅቶ ለእኔም በጅቶ እዛ ጮር ሰውሀት እንቅዲያ ጓደኞችን ቢያይ በአንድ እጁ ሁለት ጀሪካ ያንጠለጠላል። አገር ያለቀሰለ ልጅ እንዴት ተሰራሁ አቦ
ማረጓለኛ ለዛ እንኳን እኔ ሲሄድ ቢያገር ይሄድ ሸዋ ከሌ አላለም። ሁሉም አገር ደቡብም ሰሜንም ምስራቅም አልቀረ። ኧረ ተውጭ የሄዱት ልጆቹ በቴሌቪዥን እያዩ እያለቀሱ ነው። እንኳን ኢትዮጵያ ላይ ያሉት ውጭም የሄዱት አዘኑ ደርሷቸዋል። ራሮቱንም እየተሰማኝ ነው።
አንድ አልሞተበትም፣ አስር ላይ ስለሞተበት አጭሩንም ነግራችሁ።
በሐዘን ለተሰበረው ልባቸው መጠገኛ፣ በእንባ ለዛለ ሁለንተናቸው ማጽናኛ የደሴና የኮምቦልቻ ከተማ ነዋሪዎች የድጋፍ ማሰባሰብ እንቅስቃሴ ከጀመሩ ሰነባብተዋል። እኛ እያለን የአዛውንቶቹ ተስፋ አይጨልምም የሚሉ ልበ ብርቶች ከልብ የሚዘልቅ ቁም ነገር እየሰሩ ነው። የድጋፍ አሰባሳቢ ኮሚቴው ምክትል ሰብሳቢ አቶ ኢሳያስ ገላው
በትምህርቱ እጅግ በጣም ጎበዝ የሆነ በየቀኑ ከአስር ኪሎ ሜትር በላይ እየተጓዘ ሲማር የነበረ ልጅ ነው። ይሄ ልጅ እንግዲህ ለቤተሰቦቹ አይን ነው ማለት ነው። ይህ ልጅ ሲያጡ ቤተሰቦቹ ጅግ ተስፋ በቆረጠ ስሜት ጅግ ባዘነ ስሜት ውስጥ ነበሩና ይሄ ነገር በዚህ መከጠል የለበትም። አካባቢያችን እንደሚታወቀው በመረዳዳት በመተሳሰብ እስላም ክርስቲያን ሳይል ሃይማኖት ሳይለይ ዘር ሳይለይ ጾታ ሳይለይ ጅግ የረቀቀ ከዚህ ቀደም የነበረ የመረዳዳት ስሜት ስለነበር እሱ መሰረት አድርገን የቤተሰቦቹን ለመርዳት ነው ኮሚቴውን ያቋቋመው። የኮሚቴው እንቅስቃሴ እንግዲህ ሲታይ እስካሁን ድረስ ይሄን ኮሚቴ ለመርዳት በመጀመሪያ የደሴ ከተማ አስተዳደር ያሉ ባለስልጣናቶች እንደሞ የሚመለከታቸው አካላቶች እጅግ ትብብር አድርገውልናል። ፍቃድ ከመስጠት ጀምሮ ህጋዊ ሰውነት እንዲኖረን አድርገውናል። ከዛ በዘለለ ግን ሁሉም ኢትዮጵያዊ ዘርም ሳይለይ ሃይማኖትም ሳይለይ በመላው ዓለም ያሉ ኢትዮጵያውያን ድጋፍ አድርገውልናል። በደሴው ኮሚቴ ስር እስካሁን ወደ 117000 ብር ተሰብስበናል። እንደዚሁም ጥምር ኮሚቴ ነውና የኮምቦልቻው ኮሚቴ አለ። በኮምቦልቻው ደግሞ 100000 ብርና ከፍተኛ የሆነ የማቴሪያል ድጋፍ ተደርጎልናል።
ኮሚቴው ጅግ በከፋ ደህንነት ውስጥ የሚኖሩት ያብዶላጆች በቀሪ ድሚያቸው የኔ የሚሉት ጥሪት እንዲኖራቸው ይፈልጋል። ሀዘናቸውን ባያስቀር መቀነስ እንደሚቻል ያምናል።
እንግዲህ በዋናነት ያሰብነው ምንድነው የአብዱ ሰይድ ቤተሰቦች የመኖሪያ ቤት የላቸውም። ተጠግተው ዘመድ ጋር ያሉት የርሻ መሬትም የላቸውም። የሰው እጅ ጠብቀው የሚኖሩ ሰዎች ናቸውና እነዚህ ሰዎች የራሳቸው ነገር እንዲኖራቸው ያስፈልጋል። ስተርጂና ወራታቸው መጦሪያ የሚሆናቸው ነገር ያስፈልጋቸዋልና ለነሱም ይሁን ቤት መኖሪያ ቤት ለመስራት እንቅስቃሴ ጀምረናል። በተለይ የቃሉ ወረዳ አስተዳደር የመኖሪያ ቤት መስሪያ ቦታ በመስጠት ይክ ፈቃደኛ ነው። በብዙ መልኩ በገንዘብም ጭምርኛ ለመደገፍ ፈቃደኛ ሆኖ ተገኝቷል። በቅርቡም እንግዲህ ርክክብ እናደርጋለን የካርታ ርክክብ።
እንባያ ፈዘዘው አይናቸውን እየጠራረጉ በንስፍስፍ የወላጅ አንጀታቸው ጎንበስ ቀና ያሉ ሀዘናቸውን ለተጋሯቸው ሁሉ አዛውንቶቹ አቶ ሰይድና ወይዘሮ ጥሩዬ ምስጋና ያቀርባሉ። ለካስ ልጄን ባጣ የኢትዮጵያ ሕዝብ የመንፈስ ልጆቼ ናቸው ይላሉ።
አይ እኔን አግኝቻለሁ፣ እናንተን አግኝቻለሁ። አቦታው ጎኔ ሀዘኔ ከፈልላል። የመጣችሁ ጊዜ በእናንተ አላህ ያቆያችሁ፣ የሀገር ራስ አላህ ያርጋችሁ።
የአገር አምላክ የመውለድ አምላክ የዜግነት አምላክ እርሱ ውለታችሁን አላክ ታላህ አግኙት እንጂ።
የገደለው ባልሽ የሞተው ወንድምሽ ይላሉ የአካባቢው ነዋሪዎች ሲተርቱ። ልዩነትን በውይይት መፍታት እየተቻለ በወንድምና ወንድም መካከል የሚፈጠር ደም አፋሳሽ ግጭት የሚጎዳው ቤተሰብን ብቻ አይደለም።
በእኛ ዘመን ኢትዮጵያ እንደዚህ ያለ ችግር ላይ መድረሷ በእውነት በጣም የሚያሳዝን ነገር ነው። ተማሪ አብዱም ሆነ ሌሎቹ የሱ መሰል ጓደኞቹ በዚህ መሰል ህይወታቸው ያለፈ ተማሪዎች ነገ ተምረው ሀገር የሚጠቅሙ ሀገርን ኢኮኖሚ በተለየ መልኩ የሚደጉሙ ኢትዮጵያን በተለየ መልኩ የተሻለች ሀገር የሚያደርጉ ልጆች የተሻለ ጭንቅላት ያላቸው ልጆች ሊሆኑ ይችላሉ። አንድ ያልፈዋል። እነሱ ካለፉ በኋላ ግን በቡድነኝነት በዘር በልዩ ልዩ ነገሮች ተከፋፍሎ የራስን ብቻ ሀሳብ ሰማ ብሎ ሀገር ወደ አልተፈለገ ግርግር እንድትገባ ማድረግ ተገቢ አይደለም። እኛ የተማሪ አብዱ ቤተሰቦችን መርዳት ስንፈልግ ሰብአዊነታቸው ሰው በመሆናቸው ምክንያት መጎዳ ስለሌለባቸው ጭምር ነው። ስለዚህ ሁሉም የኢትዮጵያ ህዝብ ከዚህ መማር ያለበት የያዝነው መንገድ ትክክል አይደለም። ሀገር አንድ ወደምትሆንበት ወንድም እህቴ ወደምንባባል ወደ ቀደመ ሴታችን ልንመለስ ይገባል።
ይቺ በጽኑ የእምነት መሰረት ላይ የታነጸች በማይናወጥ የታሪክ ክብር የደመቀች ሀገር አንድነቷ ጸንቶ እንዲኖር ለይቅርታ የተዘጋጀ ቅልቦና ያስፈልጋታል። የአካባቢው ሽማግሌ አቶ ሰይድ ኢማም ይህንኑ ያረጋግጣሉ።
የበደለኝንም እንትን ያለኝንም አውፍ እያልኩ ነው። ሲሞቱ ታይሞቱም ተቀሩ አስታራቂ ሽማግሌ ሞልቷል፣ ያስታርቀናል።
የቦሩ ሜዳ የመጀመሪያ ደረጃ ሆስፒታልም የአብዱ አባት የአይን ብርሃን ችግር በሕክምና የሚፈወስ ከሆነ አቅሙ የፈቀደውን ያለ ማገዝ ዝግጁ መሆኑን በስራ አስኪያጁ በአቶ ሲሳይ ተበጀ በኩል አረጋግጧል። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ከደሴ።
መስፍንን ላደረሰን ዘገባ እናመሰግናለን። አድማጮች፣ አሁን ወደ ቀጣዩ ዘገባችን ነው የምናልፈው። የምስራቅና አፍሪካ ቀንድ ሀገሮች በመንግስታት እንደ አውሮፓውያን አቆጣጠር በ2011 ዓ.ም በሰላማዊ የተቃውሞ ሰልፈኞች ላይ በፖለቲካ መሪዎችና በጋዜጠኞች ላይ በግልጽ ጭቆና አካሂደዋል ሲል ሁማን ራይትስ ዎች የተሰኘው ዓለም አቀፉ የሰብአዊ መብት ድርጅት አስታወቀ። የአካባቢው መንግስታት የህዝቦች ሀሳብን በነጻነት የመግለጽና የመሰብሰብ መብቶች እንዲከበሩ ይበልጥ እንዲሰ የሚሰሩ እንዲሁም የጸጥታ ኃይሎች ወንጀል ፈጽመው ሲገኙ በህግ መጠየቃቸው ማረጋገጥ እንደሚኖርባቸው ሂዩማን ራይትስ ዎች ዛሬ ናይሮቢ ላይ ይፋ ባደረገው የዓለም ሪፖርቱ አሳስቧል። ሰለሞን ክፍሌ እንዲያሰራል።
ሂዩማን ራይትስ ዎች ይፋ ያደረገው 29ኛው ሪፖርቱ 674 ገጾች ያሉት ሲሆን ከ100 በላይ የሚሆኑ ሀገሮችን የሰብአዊ መብቶች አያያዝ መርምሯል። በሱዳን በደቡብ ሱዳንና በሶማሊያ ብሔራዊ የጦር ኃይሎችና ታጣቂ ቡድኖች ሲቪሎች ላይ ጥቃት አድርሰዋል። በእነዚህ 3 ሀገሮች ውስጥ እየተካሄዱ ያሉ ግጭቶች ብዙ ሚሊዮን ህዝብ አፈናቅለዋል። ተፈናቃዮቹ ደግሞ እዚያው በሀገራቸው ውስጥና በተጎራባች ሀገሮች ውስጥ ይገኛሉ። ኢትዮጵያ ግን ባሳለፍነው ዓመት 2018 እንደ አውሮፓውያን ዘመን አቆጣጠር የአዎንታዊ ለውጥ ተምሳሌት ሆና አልፋለች ይላል ሪፖርቱ። ዶክተር አብይ አህመድ ባለፈው ዓመት ሚያዝያ በጠቅላይ ሚኒስትርነት ከተሾሙ ወዲህ በርካታ ጠቃሚ ለውጦችን እያደረጉ ናቸው። መንግስታት አመጻና ጭቆናን ሰላማዊ ተቃውሞን ለማፈን በመሳሪያነት እየተጠቀሙ በመሆናቸው ግን በምስራቅ አፍሪካና አፍሪካ ቀንድ የሰብአዊ መብቶች አያያዝ ከመሻሻል ይልቅ ቁልቁል ሄዷል። ፌሊክስ ሆርን በሂዩማን ራይትስ ዋች የኢትዮጵያና ኤርትራን ጉዳይ የተመለከተውን ሪፖርት አዘጋጅተዋል። ኢትዮጵያን ከሌሎቹ የምስራቅና አፍሪካ ቀንድ ሀገሮች እንድትለይ ያደረጋት ምንድን ነው ስል በናይሮቢ ኬንያ ቢሮአቸው ደውዬ ነበር። ሚስተር ሆርን
In 2018, Prime Minister Abbey announced a commitment to revise repressive laws, lifted the state of emergency, ordered the release of tens of thousands of political prisoners.
በ2018 ዓመተ ምህረት በኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጨቋኝ ህጎችን ለመሰረዝ ቁርጠኛ መሆናቸውን አስታውቀዋል። የአስቸኳይ ጊዜ አዋጁን አንስተዋል። በ10,000 የሚቆጠሩ የፖለቲካ እስረኞችን እንዲፈቱ አዘዋል። በተቃዋሚ የፖለቲካ ፓርቲዎች ላይ ተጥሎ የቆየውን እገዳ አንስተዋል። አንዳንድ ሙሰኛ ባለስልጣናትን አባረዋል። ጄል ኦጋዴን በመባል የሚታወቀውን የማሰቃያ እስር ቤት ጨምሮ ሌሎች ብዙ ማገሪያዎችን ዘግተዋል። ከ2020 ብሔራዊ ምርጫዎች በፊት ከአንድ ዓመት በኋላ ማለት ነው በኢትዮጵያ አቆጣጠር፣ ከዚያ በፊት የቁልፍ ተቋማትን ነጻ አሰራር ለማጎልበት እርምጃዎች ተወስደዋል።
በኤርትራስ ሪፖርታችሁ በምን ላይ ያተኩራል ስል ፌሊክስ ሆርንን ጠይቄያለሁ።
In 2018 in Eritrea, a July peace agreement with Ethiopia and the lifting of UN sanctions in October led to increased hope that draconian restrictions on basic
በ2018 ዓመተ ምህረት በኤርትራ ከኢትዮጵያ ጋር የተደረሰው የሰላም ስምምነትና ጥቅምት ውስጥ የተባበሩት መንግስታት ድርጅት ጥሎት የቆየው ማዕቀብ መነሳት በዛች ሀገር ውስጥ በመሰረታዊ መብቶች ላይ ተጥለው የቆዩ ገዳዮች ይነሳሉ የሚሉ ተስፋዎችን አሳድረዋል። በ2018 ዓመተ ምህረት ግን የታዩ ለውጦች አነስተኛ ናቸው። በኤርትራ መገናኛ ብዙሃን ነጻ አይደሉም። የሲቪክ ማህበረሰቦች፣ የፖለቲካ ፓርቲዎች ወይም የፍትህ ስርዓቱ ነጻ አይደሉም። በህገወጥ መንገድ ማሰር በኤርትራ የተለመደ ነው። ዜጎች በብሔራዊ አገልግሎት ላልተወሰነ ጊዜ ይመደባሉ። ብዙውን ጊዜ የሚመደቡት ደግሞ ወታደሩ ውስጥ ነው። ብዙ ሺዎች በየወሩ ሀገራቸውን እየጣሉ ይሰደዳሉ።
የሂዩማን ራይትስ ዋች ዘንድሮ ባዘጋጀው የዓለም የሰብአዊ መብቶች አያያዝ ሪፖርት ኢትዮጵያና ኤርትራን የተመለከተውን ክፍል ያቀረቡትን ከፍተኛውን የአፍሪካ ጉዳዮች አጥኚ ፌሊክስ ሆርንን አመሰግናለሁ።
አድማጮች እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። አስተያየቶቻችሁን አድርሱ። ሳስተናግዳችሁ ያመሸው ጽዮን ግርማ ነበርኩ። በቴክኒክ ፕሮግራማችን ያቀረብልን ሞክቤል ያቤሮ ነው። ደህና አምሹ።
ብቻን ተንብሎ ማላ በቃው ተዋላ ራሱን ብዙ አታለላ ልዳንተን አምጪ ያለ ስንቱ ያለ መች ይፈልጋል መች መች ሌላ ይሸሻል አንዳለ ቦታ ከኔ ናለኝ ጎኔ ነፍሴን ደሳላ ደስ ደስ እንዳትለቃት ልቤ ማላ ብቻን ተንብሎ ማላ
ኩን